የኢትዮጵያ መንግስት በተጠናቀቀ ዓመት መጨረሻ ላይ የምጣኔ ሀብት ማሻሻያ ፖሊሲውን ይፋ አድርጓል። ከማሻሻያው ጋር ተያይዞም የውጭ ምንዛሬ ተመኑ ገበያ መር እንዲሆን ተወስኗል። በዚህ መነሻነት የኢትዮጵያ ኢኮኖሚ ይዞታ በአዲሱ ዓመት ምን መልክ ይኖረዋል ሲል የአሜሪካ ድምፅ ባለሙያዎችን የተለያዩ አስተያየታቸውን እንዲሰጡ ጠይቋል። ባለሙያዎቹ መንግስት ባደረገው የማክሮ ኢኮኖሚ ማሻሻያ ተስማምተው 2017 ዓ.ም የማሻሻያ ፖሊሲ የሚፈተንበት ዓመት ይሆናል ይላሉ። ማሻሻያው ውጤት እንዲያመጣ ከሁሉም በላይ ሰላምና መረጋጋት ያስፈልጋል የሚሉት ባለሙያዎቹ አሁን በአገሪቱ ያለው ግጭትና ጦርነት ካልቆመ የምጣኔ ሀብት ማሻሻያው ውጤታማ አይሆንም በማለት ገልጸዋል። እርምጃው በአዲሱ ዓመት ለውጥ እንዲያመጣ ከተፈለገ የመንግስት ግጭቶችን ለማቆምና በኢኮኖሚ የሚታየውን አቅርቦትና ጉድለቶች ለማስተካከል መስራት ይጠበቅበታልም ሲሉ መክረዋል። ገብረ ሚካኤል ገብረ መድን በዚህ ጉዳይ ተጨማሪ አለው።
ሐምሌ 21 2016 የኢትዮጵያ መንግስት የምጣኔ ሀብት ማሻሻያ ፖሊሲውን ይፋ አድርገዋል። የማክሮ ኢኮኖሚው ማሻሻያ ፕሮግራሙ ቁልፍ ዓላማዎችና ግቦች ተብለው ከተዘረዘሩት ነጥቦች የውጭ ምንዛሪ መዛባትን ለማስተካከል ያለመ ነው የተባለው የውጭ ምንዛሪ ተመን ገበያ መር እንዲሆን የተላለፈው ውሳኔ ይገኝባቸዋል። ካለፈው ዓመት መጨረሻ ጀምሮ ተግባራዊ እንዲሆን የተወሰነው የውጭ ምንዛሪ ስርዓት ለውጡ በርካታ ኢኮኖሚያዊ ጥቅሞችን እንደሚያስገኝ መንግስት አስታውቋል። ማሻሻያውን አስመልክቶ ለአሜሪካ ድምፅ አስተያየት የሰጡ ባለሙያዎች ምልከታቸውን አጋርተዋል። የፖለቲካ ኢኮኖሚ ባለሙያው አቶ ሸዋፈራው ፋንታሁን የኢትዮጵያ ኢኮኖሚ የዓለም ኢኮኖሚ አካል በመሆኑና በዓለም ደረጃ መወዳደር ስላለበት ማሻሻያው አስፈላጊ ነበር ይላሉ። በተደረገው የኢኮኖሚ ማሻሻያ በመርህ ደረጃ እስማማለሁ የሚሉት አቶ ሸዋፈራው እርምጃው ግን ጊዜውን የጠበቀ አይደለም ሲሉ ይሞግታሉ። በተለይም በኢኮኖሚው ምርትና ምርታማነት ባልተሻሻለበት ሁኔታ ይህ መደረጉ ጉዳቱ ያመዝናል ባይ ናቸው።
የኢትዮጵያ ኢኮኖሚ ከዓለም አቀፉ ኢኮኖሚ ጋር የሚያደርገው መስተጋብር አነስተኛ ነው። እንደውም ያለ ብድርና እርዳታ መንቀሳቀስ የማይችል ኢኮኖሚ ባለበት ሁኔታ እና የግሉ ዘርፍ በተለይ ተጠናክሮ ተወዳዳሪ ለመሆን ባልበቃበት ሁኔታ በውጭ ግንኙነትና ውድድር እንዲዋጥና አጠቃላይ ሶቨሬን የሀገርን ሉዓላዊነት እንትን በጣም የሚያቀጥ ነው የሚሆነው። አምራች ሆኖ መገኘት ያስፈልጋል እና አይ ቲንክ የማክሮ ኢኮኖሚ ማሻሻያው ጊዜውን ያልዋጀ እና ታይሚንጉን እንዳልጠበቀ ይሰማኛል።
ለአሜሪካ ድምፅ አስተያየታቸውን ያጋሩት የፋይናንስ ባለሙያው አቶ ይርጋ ተስፋይም የሀገሪቱ ምጣኔ ሀብት ይዞታ በብዙ ችግሮች የተተበተበ እንደነበረ ገልጸው አንዳች ሁነኛ ማሻሻያ ያስፈልገው ነበር፣ ስለሆነም የተወሰደው እርምጃ ተገቢ ነው ይላሉ። የማክሮ ኢኮኖሚው ማሻሻያ አካል የሆነው የውጭ ምንዛሪ ስርዓት ለውጡ በብርና በውጭ ገንዘቦች መካከል የነበረውን ምንዛሪ ወደ ትክክለኛ ዋጋው ይወስደዋል የሚሉት አቶ ይርጋ እርምጃው በእቃዎች ላይ የዋጋ ንረትን እንደሚያስከትልም አልሸሸጉም። በሌላ በኩል የምንዛሪ ስርዓት ለውጡ የውጭ ንግድን ያበረታታል የሚል እምነት አላቸው።
ወደ ውጭ የምንልከው የሀገር ውስጥ ምርት ለውጭ ላሉ ገዢዎች ርካሽ ያደርግልናል። ከለውጡ በፊት በ58 ብር እንሸጠው የነበረው $1 እንሸጠው የነበረው ቡና በለው ወይም ጥራጥሬ አሁን $1 ስንሸጥ የምናገኘው ከ100 ብር በላይ ነው። ስለዚህ ያንን እቃ ወይም ያንን ምርት ገበያው ጋር ለማድረስ የሚያስፈልጉንን ወጪዎች በሙሉ ለመሸፈን አሁን የተሻለ ገንዘብ እጃችን ላይ ይደርሳል ማለት ነው። የአንድ ገንዘብ ዋጋው ከሌላ ሀገር ገንዘብ አንጻር ሲዳከም ምርትን ወደ ውጭ ገበያ ወስዶ ለመሸጥ የተሻለ አማራጭ ይፈጥራል።
አቶ ሸዋን ግዛው በበኩላቸው የምንዛሪ ስርዓት ለውጡ በሚባለው ደረጃ የውጭ ንግድን ላያበረታታ ይችላል ነው የሚሉት።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጊዜ ነው ከ5 ወደ 30 ብር ምንዛሪ የሆነ አደለ? ያን ጊዜ ምንድን ነው ኤክስፖርት ለማበረታታት ነው። በአክቹዋሊ ይህንን ለማፈላሰሙ ግን ቀድሞ መደላድሉ ስላልተሰራ የሆነ ፖሊሲ በመወጅ ብቻ የምታመጣው ነገር የለም። ፌር ኮምፒቲሽን መስራት የሚችል ሰው መሬቱን፣ ቴክኒኩን እና ቢሮክራሲውን መቀነስ የመሳሰለው ሰላሙን ማረጋጋት የዲሞክራሲና የነጻነት ሁኔታን መስቀል እንደዚህ ላይ ግን ሳይሰራ ቀጥታ ከ15 ብር 30 ብር ገባ። ግን ጭራሽ ለወደ ግሽበት ዳርጎም ይኸው መቆሚያ አጥቶ ቁጭ ያለ ነው። ተመሳሳይ ነገር ነው የሚመጣው አሁን ብዬ ነው የምሰጋው።
የማክሮ ኢኮኖሚ ማሻሻያውን በበጎ የሚያዩት አቶ ይርጋ ተስፋዬ በሀገሪቱ ውስጥ የሚታይ ለውጥ እንዲያመጣ ከተፈለገ ግን እርምጃው በአቅርቦት በኩል ያሉትን ችግሮች መፍታት ላይ ሊያተኩር ይገባዋል ይላሉ።
ሰፕላይ ሳይዱ ነው ትልቁ የኛ ችግር ሆኖ የቆየው። የመሰረታዊ የሆነ የምግብና አቅርቦት ብታይ የግብርና ምርታማነታችን የዛሬ 10 ዓመት 20 ዓመት ወደኋላ ብትሄድ አሁን ከነበረው ብዙም የሚለያይ የሚራራቅ ነበር። ገበሬዎች እርሻን እንደ ቢዝነስ ያዩታል ብዬ አላስበም። ስለዚህ ይሄ አሁን የምናደርገው የማክሮ ኢኮኖሚ ማሻሻያ በመሰረታዊነት የእርሻን ምርታማነት ማሻሻል ከቻለ ሀገር ውስጥ ያሉ የማምረቻ ኢንዱስትሪዎች በተለይ ኢምፖርትን ሰብስቲቱት የሚያደርጉ ፋብሪካዎች ላይ ፎከስ ተደርጎ ምርታማነታቸው በጣም ማደግ እና ከውጭ የሚመጡ ነገሮችን መገዳደር መቻል፣ መቋቋም መቻል፣ መጨረሻ ላይ ማስቀረት መቻል አለባቸው።
ግብርናው ለኢኮኖሚው ትልቁን ድርሻ የሚያበረክት ዘርፍ ቢሆንም እስካሁን ግን በቂ ትኩረት እንዳልተሰጠው ይናገራሉ።
በየአመቱ ለግብርና ዘርፍ የሚሰጠው የብድር መጠን ባንኮቹ በጠቅላላ ከሚያበድሩት አመታዊ የብድር መጠን 5% ዘሎ ያውቃል። ይህ በጣም ትልቅ እንትን ነው። በዚህ ካፒታል ነው ወይ ግብርና እንዲያድግ የምንጠብቀው? ፋይናንስ አቅርቦቱ ትንሽ በሆነበት ግብርና አድጎ ይህንን በሚገርም ሁኔታ እያደገ ያለው የህዝብ ቁጥር ፍላጎት ያሟላል ብሎ መጠበቅ ትንሽ የዋህነት ይሆናል እና ለዛ ነው የግብርና አቅርቦቱ ላይ ሲሪየስሊ መሰራት አለበት የምለው ማለት ነው።
አቶ ሸዋፈራውም በኢትዮጵያ የግብርናው ዘርፍ በሚፈለገው ደረጃ አልተደገፈም በሚለው ሐሳብ ይስማማሉ። እናም ይኸው የማክሮ ኢኮኖሚ ማሻሻያ ውጤት እንዲያመጣ መንግስት ግብርናውን ማነቃቃት እንደሚገባው ነው የሚመክሩት።
ወደ 35 ቢሊዮን አካባቢ በኮሪዶር ልማት ተወስኖ ተሰርቷል። እንደገና ደግሞ ኢንቨስትመንቱ እንደሚቀጥል ይነገራል። ለምሳሌ ግን ደግሞ እዚህ ጋር ገበሬው በበሬ ከሚያስፈልግ አነስተኛ ማሽነሪዎች በእጅ የሚሰሩ አነስተኛ ማሽነሪዎች ኮስታቸው አነስተኛ የሆኑ ለብድር በረዥም ጊዜ ብድር እንኳን ብንሰጠው የሚለፋበትን ጉልበት እና ጊዜ እንቆጥብለታለን። እንቆጥብለት ብዙ የመስራት ስላለው በዛ ማሽን ብዙ ይሰራል።
የፋይናንስ ባለሙያው አቶ ይርጋ የማክሮ ኢኮኖሚ ማሻሻያው እንዲሳካ መሟላት አለበት የሚሉት ሌላው ቅድመ ሁኔታ የብድር አቅርቦት ነው። የተመረጡ ዘርፎች በብድር አቅርቦት ሊደገፉ ይገባል ሲሉም ይመክራሉ።
በተለይ ትልልቅ ፕሮጀክቶች ለሚሰሩ ማኑፋክቸሪንግ ላይ ያሉ የመነሻ ውስጥ ለሚገቡ ሰዎች የገንዘብ አቅርቦት የባንክ ብድር ከባንኮች እያገኙ ባለመሆኑ ማምረት ካልቻሉ ወደ ኢኮኖሚው የሚያቀርቡትን የምርት አቅርቦት እየቀነሰ ይመጣልና ተመልሰው ሌላ የዋጋ ግሽበት ውስጥ እንዳንገባ ትንሽ በደንብ ማሰብ ያስፈልጋል።
ሁለቱም ባለሙያዎች በ2017 ዓ.ም አሁን ያለው የሀገር ውስጥ ግጭትና ጦርነት ካልቆመ ኢኮኖሚው ሊሻሻል አይችልም የሚል እምነት አላቸው። አቶ ሸዋን ግዛው ግጭትና ጦርነት ከቀጠለ ለጦርነት የሚወጣው ወጪ ይጨምራል፣ ይህ ማለት ደግሞ ለመሰረታዊ ፍጆታዎች ሊውል የነበረን ሀብት ይቀንሳል ይላሉ።
በሀገር ውስጥ ደግሞ ያለው የመሰረታዊ ፍጆታ እቃዎችም እንደዚሁ ይጨምራሉ። ለምን? ምርትና አገልግሎት እንዲዳረስ ለዛ ኢንቨስት ሊደረግ የሚችል ሀብት አይኖርም። ጦርነቱ ይካፈለዋል ማለት ነው። ሁለተኛ ነገር ደግሞ ምርትና አገልግሎት ከቦታ ቦታ የመንቀሳቀሱ ነገር ከቀድሞ ሊብስም ይችላል ማለት ነው። ምርትና አገልግሎት ሞቢሊቲው ከቀነሰ ምንድን ነው ሊሆን የሚችለው? ሰዎች በአንድ አካባቢ ያገኟትን ምርት ለመኖር ሲሉ በከፍተኛ ዋጋ ይሻሟታል ማለት ነው። ጥቂት ምርትን በከፍተኛ ዋጋ እንሻማታል ማለት ነው። ፖለቲካል ሶሉሽኖች ካልተፈጠሩ የተሻለ ነገር ይመጣል ብዬ ለማሰብ ያስቸግረኛል።
ሰላምና ኢኮኖሚ የማይለያዩ የአንድ ሳንቲም ሁለት ገጽታዎች ናቸው የሚሉት አቶ ይርጋም በበኩላቸው ምንም አይነት ፖሊሲና የማሻሻያ ለውጥ ቢደረግ ግጭትና ጦርነት በቀጠለበት አውድ ውጤት ሊኖር አይችልም ነው የሚሉት።
ሀገሪቱ ሰላም ሆና ገበሬው ማምረት፣ ሰራተኛው መስራት፣ ተመረተው ምርት ከቦታ ቦታ መንቀሳቀስ ካልቻለ የትም አንደርስም። ፖሊሲውም ሊያመጣ የሚችለውን ለውጥ ማየት አይቻልም።
የኢትዮጵያ መንግስት የማክሮ ኢኮኖሚ ማሻሻያው የውጭ ኢንቨስትመንትንና የውጭ ምንዛሪን ለመሳብ፣ የውጭ ንግድን ለማበረታታት፣ የውጭ ብድርና እርዳታ ለማግኘትና በአጠቃላይ የምጣኔ ሀብት እድገት ለማምጣት ያግዛል ሲል በተለያዩ መግለጫዎቹ ገልጿል። መንግሥት የኢኮኖሚ ማሻሻያውን ተከትሎ ሊከሰቱ የሚችሉ አሉታዊ ተጽዕኖዎችን ለመቀነስ የሚያስችሉ እርምጃዎችን እንደሚወስድም አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።